Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬው ጋቢና አስቀድመን ወደ ፍርድ ቤትና እስር ቤት፣ ከዚያ ደግሞ ወደ ፍቅር ቤት እናመራለን። አብራችሁን ቆዩ።
መጀመሪያ ወደ ፍርድ ቤት እናምራ። በአምስት የዞን ዘጠኝ ጸሐፊዎች በተመሠረተው ክስ አንድ ከፍተኛ ፍርድ ቤት ውሳኔ ለመስጠት ለመጋቢት አጋማሽ ቀጠሮ ሰጥቷል። በሁለተኛ ተከሳሽ በፈቃዱ ኃይሉ ላይ የቀረበውን የይግባኝ ትዕዛዝ ውድቅ አድርጓል። ከተከላካይ ጠበቆቹ አንዱ አቶ ሽብሩ በለጠ ያብራራሉ።
ፍርድ ቤቱ እንግዲህ ዛሬ የሰጠው ትዕዛዝ አቃቤ ሕግ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፍቃዱም ላይ የተሰጠውን ትዕዛዝ ጭምር ይግባኝ አቅርቦበታል። በትዕዛዝ ላይ ይግባኝ የሚባሉ አግባብ አለመሆኑን ገልጾ ነው በፍቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው።
አሁን ደግሞ ስለ ፍቅር ጥቂት እንበል። የፍቅር ቀን ከጥቂት ሳምንታት በፊት ሲከበር ካስደመጥናችሁ ታሪኮች መካከል በአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪ የአምስተኛ ዓመት ተማሪ ትምህርቷን ለመጨረስ የገጠማትን ፈተና የሰሙ አድማጮቻችን ልብ የሚያሞቅ ምላሽ ሰጡ።
ጥንካሬዋን አይተን ከትምህርት ጋር በሚያያዝ አንዳንድ ድጋፎችን እንደሚያስፈልጋት ተገልጾ ነበርና ያንን መሰረት በማድረግ የኦንላይን ፈንድሬዚንግ አዘጋጅተን በአንድ ቀን ውስጥ 24 ሰዓት ባልሞላ ውስጥ ወደ 3200 አካባቢ ዶላር አሰባስበንላታል።
ይባርካችሁ። ለአድማጮቻችን ምስጋናችን የላቀ ነው። ድርቧ ደበብም ምስጋናዋን ገልጻለች።
በዚህ በአጭር ጊዜ ውስጥ በተለይ ወሳኝ በሆነ ሰዓት ስለደረሰልኝ እጅግ በጣም ደስተኛ ነኝ። ልባዊ ምስጋናዬን ነው የማቀርበው። መቼስ እግዚአብሔር ይስጥልኝ ከማለት በላይ ምንም የለም።
በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ፍቅርን በጥበብ ብለው በቅርቡ አስበዋል። እኛም ስለ ፍቅር ብለን በጋቢና አሳፍረናቸዋል።
ፍቅር ተገለጠ፣ ገልጦ ወጥቶ ታየ። በክርስቶስ ደሙ ዓለም በፍቃዱ መከተል ከቻለ ሁሉም ፍቅር ሆነ። አመሰግናለሁ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። አሁን ዜናውን ዘንላችሁ የምንቀርበው እኔና ሄኖክ ነን።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስደተኞችን መቀበል እንዲቋረጥና የሚበዛው ሕዝባቸው ሙስሊም የሆኑ ሀገሮችን መግባት የሚከለክል አዲስ አስፈጻሚ ትዕዛዝ በዛሬው ዕለት ይፈርማሉ ተብሎ እየተጠበቀ ነው። ይህ ዛሬ ይፈረማል የተባለው ትዕዛዝ ሚስተር ትራምፕ ባለፈው ጥር ወር አጋማሽ ፈርመውት የነበረው ትዕዛዝ ተከልሶ የተዘጋጀ ነው። የሀገሪቱን ብሔራዊ ጸጥታ ለመጠበቅ አስፈላጊ ሆኖ ተገኝቷል ብለው የፈረሙት ያለፈው ትዕዛዝ ከሶማሊያ፣ ከየመን፣ ከሱዳን፣ ከኢራቅ፣ ከሶሪያ፣ ከሊቢያ የሆኑ ሰዎችን እንዳይገቡ የሚከለክል ነው። ኢራቅ ከአዲሱ አስፈጻሚ ትዕዛዝ ውስጥ ትወጣለች። የተቀሩት ደግሞ ክልከላው በጊዜያዊነት እንዲጸናባቸው ይደረጋል ብለዋል ባለስልጣናቱ።
ከዚሁ ከዩናይትድ ስቴትስ አንወጣ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቀድሞው ፕሬዚዳንት ባራክ ኦባማ ኒውዮርክ ትራምፕ ታወር ህንጻ ጽህፈት ቤት የቴሌፎን መስመሮችን አስጠልፈው አሰልለዋል ብለው ያሰሙትን ውንጀላ የፍትህ ሚኒስቴር እንዲሟገት የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ ጠየቁ። ሚስተር ኮሚ ጥያቄውን ያቀረቡት ሚስተር ትራምፕ ቅዳሜ ዕለት በትዊተር ውንጀላውን ካቀረቡ በኋላ መሆኑን ለአሶሲየትድ ፕሬስ፣ ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጣ ያነጋገሯቸው የዩናይትድ ስቴትስ ባለስልጣናት ገልጸዋል። ትራምፕ ጉዳዩን ከቀድሞ ፕሬዚዳንት ሪቻርድ ኒክሰን ከስልጣን እንዲለቁ ካበቃቸው ከዋተርጌት ቅሌት ጋር ቢያነጻጽሩትም ክሳቸውን የሚደግፍ ማስረጃ ግን አላቀረቡም።
ሶሪያ ውስጥ በዩናይትድ ስቴትስ የሚረዱት ተዋጊዎች እስላማዊ መንግስት ነኝ ለሚለው ቡድን ዋና ከተማው የነበረችውን ራካን ከዲየር ኤዞር ክፍለ ሀገር ጋር የሚያገናኘውን ብቸኛ አውራ ጎዳና ተቆጣጥረዋል። የሶሪያ ዴሞክራሲያዊ ኃይሎች ቡድን ተዋጊዎች ዛሬ ሰኞ አውራ ጎዳናውን መዝጋታቸውን መቀመጫውን በእንግሊዝ ሀገር ያደረገው የሶሪያ የሰብአዊ መብቶች ቅኝት አካል አስታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት ለመጋቢት አጋማሽ ቀጠሮ ሰጠ። በሁለተኛው ተከሳሽ በፈቃዱ ኃይሉ ላይ አቃቤ ሕግ ያቀረበውን የይግባኝ አቤቱታ ፍርድ ቤቱ ውድቅ አድርጓል። በዛሬው ዕለት የፍርድ ቤት ቀጠሮ የነበራቸው የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና ሳይቀርቡ ቀርተዋል። በፍርድ ቤቱ የተሰጠው ምክንያት ትዕዛዙ ለሚመለከተው አካል ባለመድረሱ የሚል ነው። በዚህ ዙሪያ መለስካቸው አመሃ ዝርዝር አለው።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቢ ሕግና በመልስ ሰጪዎቹ በኢንተርኔት አምለኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ውሳኔውን ለማሰማት ለዛሬ ቀጠሮ ይዞ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ለዚህ የሰጠው ምክንያት ቀድሞ በነበረው ቀጠሮ ከሰጠው የተለየ አይደለም። መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልተቻለም ብሏል። ፍርድ ቤቱ በጉዳዩ ላይ ውሳኔውን ለመስጠት ለመጋቢት 11 ቀን 2009 ዓ.ም ቀጠሮ ቆርጧል። ይሁንና በሁለተኛ ተከሳሽ በበፈቃዱ ኃይሉ ላይ የቀረበውን የይግባኝ አቤቱታ ውድቅ አድርጎታል። ከኢንተርኔት አምደኞቹ ተከላካይ ጠበቆች አንዱ አቶ ሽብሩ በለጠ የዚህን ብይን ይዘት እንዲያብራሩልኝ ጠይቄያቸው ነበረ።
ከበፈቃዱ በስተቀር ያሉት ሌሎቹ በነጻ ሲለቀቁ፣ ፈቃዱ ግን አንቀጹ ተቀይሮ እንዲከላከል ተብሎ ተወስኖ ነበር፣ ትእዛዝ ተሰጥቶ ነበር። በዛ ጉዳይ መከላከያውን አቅርቦ እንዲያሰማም ትእዛዝ ተሰጥቶ መከላከያ ቀርቦ ተሰምቷል። አቃቤ ሕግ ግን በትእዛዝ ላይ ይግባኝ ማለት የተከለከለ መሆኑን የሚደነግገውን አንቀጽ ተላልፎ የሥነ ሥርዓት ሕጉ ቁጥር 184 በሌሎቹ ላይ ይግባኝ ሲያቀርብ በፈቃዱም ጉዳይ በተሰጠው ትእዛዝ አንቀጹ ተቀይሮ ይከላከል በተባለውም ጭምር ነው ይግባኝ ብሎ የነበረው። ይህንም በክርክራችንም በመልሳችንም በትእዛዝ ላይ ተከላከል በተባለበት ጉዳይ ላይ ይግባኝ ሊቀርብ አይገባም ብለን ክርክር አቅርበናል። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ አቃቤ ሕግ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፍቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ አቅርቦበታል። ይሄ ደግሞ አግባብነት የለውም። የሥነ ሥርዓት ሕጉ 184 በትእዛዝ ላይ ይግባኝ ማለትን ስለሚከለክል አቃቤ ሕግ ቅሬታ እንኳ ቢኖረው ወደፊት ፍርድ ቤቱ ውሳኔ ከሰጠ በኋላ ይህንንም ጨምሮ ቅሬታ ካለው ሊያቀርብ ይችላል እንጂ አሁን ባለበት ደረጃ በትእዛዝ ላይ ይግባኝ መባሉ አግባብ አለመሆኑን ገልጾ ነው በበፍቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው።
በኢንተርኔት አምረኞቹና በአቃቤ ሕግ መካከል ያለውን ይህን ክርክር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማየት ከጀመረ የዛሬው ቀጠሮ ለ52ኛ ጊዜ ሲሆን ውሳኔ ለመስጠት መቀጠር ከጀመረ ደግሞ ለ8ኛ ጊዜ መሆኑን መልስ ሰጪዎቹ ያስታውሳሉ። አቃቤ ሕግ የዛሬ 2 ዓመት የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት 4ቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ግን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቤ ሕግ በዚህ የስር ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። በተመሳሳይ ዜና የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከቆጠራቸው የመከላከያ ምስክሮቹ አንዱ ዶክተር መረራ ጉዲና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት በሰጠው ትእዛዝ መሠረት ዛሬ መቅረብ የነበረባቸው ቢሆንም ሳይቀርቡ ቀሩ። ፍርድ ቤቱ ጉዳዩን እንዳጣራው ከሆነ የሰጠው ትእዛዝ ለሚመለከተው ክፍል እንዳልደረሰ አረጋግጧል። ስለሆነም ፍርድ ቤቱ ዶክተር መረራን ለመጋቢት 4 ቀን 2009 ዓ.ም ምረት የሚመለከተው አካል እንዲያቀርባቸው ትዕዛዝና ተለዋጭ ቀጠሮ ሰጥቶ የአራተኛው ወንጀል ችሎት ጻፊ በዚህ ዕለት ቀደም ሲል ፍርድ ቤቱ የሰጠው ትዕዛዝ ለምን ሳይላክ እንደቀረ ቀርበው እንዲያስረዱ አዟል። ዶክተር መረራ ጉዲና በዚህ መዝገብ ለአቶ ዮናታን ተስፋዬ እንዲመሰክሩ ተደጋጋሚ ትዕዛዝ እየተሰጠ እስከዛሬ ሳይቀርቡ እንደቀሩ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
ጭለት አመት ወደረሰ የከይስ ጋር ወንቆ ለጣባሹ ሞራል ትንሽ ተቀነሰ ምጥምጣ አስነጠሰ ሽንኩርት አስነከሰ ምስኪን ጓደኛችን ስጋና ቀይ ልጅ አንድ ቀን ተጠሰ።
ቆየት ብለን ከምናስደምጣችሁ እዚህ በዋሽንግተን ዲሲ ፍቅርን በጥበብ ብለው በዚህ የሚኖሩ በርካታ አርቲስቶች እንደዚሁም የዋሽንግተን ዲሲ ነዋሪዎች ያደረጉትን መታሰቢያ መስታወት ተከታትላ ነበር። ቆየት ብሎ ይደመጣል። አሁን አንድ ሌላ የፍቅር ታሪክ እንንገራችሁ።
አዎ፣ በመምህራን ኮሌጅ በዲፕሎማ መርሃ ግብር በማታዊ ትምህርት ክፍል ትምህርቷን ጀምራ አሁን በአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪ የአምስተኛ ዓመት የምርምር ጥናቷን በመስራት ላይ ስለምትገኝ ድርዋ ደበበ ስለተባለች ወጣት አንድ ዘገባ አቅርበን ነበር። ድርቧ በችግር ምክንያት ትምህርቷን ለመጨረስ እንደተሳናትና 50 ሺህ ብር፣ አንድ ላፕቶፕና የድምጽ መቅጃ ብታገኝ ጥናታዊ ጽሑፏን አጠናቃ ለመመረቅ እንደምትችል ገልጻለን ነበር። በወቅቱ ይህን ዘገባ በሬዲዮና በድረ ገጻችን ላይ ተከታተሉ አድማጮች ገንዘብ አሰባስበው ረድተዋታል። ጽዮን ግርማ በቀጣይ ዘገባዋ ትዳስሰዋለች።
ድርቧ ደበበን ያገኘናት በአዲስ አበባ ዩኒቨርሲቲ የቢጫዋ እንቅስቃሴ ወይም የሎ ሙቭመንት በፍቅር ቀን ስለሚያከናውኑት በጎ ተግባር በዘገብንበት ወቅት ነው። በአንዲት የዩኒቨርሲቲው የሕግ መምህር አማካኝነት የተመሰረተው ይህ እንቅስቃሴ በአዲስ አበባ ዩኒቨርሲቲ ገብተው የሚማሩና አንዳንድ መሰረታዊ ችግር ያለባቸውን ተማሪዎች ይረዳል። ድርቧ ደበበ ከሁለት ዓመታት በፊት የነበረባትን ችግር ለመቅረፍ ዩኒቨርሲቲ ውስጥ ወደሚገኘው ስርዓተ ጾታ ቢሮ ሄዳ እንዲረዷ ትጠይቃለች። እነሱ ደግሞ ወደ ቢጫዋ እንቅስቃሴ ልኳታል። የእንቅስቃሴው አባላት ምንም እንኳን ለአንድ ተማሪ በአንድ ዓመት የሚሰጡት ድጋፍ አነስተኛ ቢሆንም የድርቧን ችግር ተረድተው 8000 ብር ረድተዋት ነበር ከሁለት ዓመት በፊት። ከ15 ቀናት በፊት ስለዚህ እንቅስቃሴ አባላት ፕሮግራም ስንሰራም የምንረዳቸው ተማሪዎች ለሌሎች ተማሪዎች ምሳሌ መሆን የሚችሉ ጠንካራ ተማሪዎች ናቸው ብለው ድርቧን አገናኙን። ድርቧም በአዲስ አበባ ዩኒቨርሲቲ የዶክትሬት ጥናቷን እየሰራች አምስተኛ ዓመት ላይ ደርሳለች። እዚህ ለመድረስም ያለፈችባቸውን ውጣ ውረዶች ተረከችልን። እናም አሁን የቀራትን የሁለት ሴሚስተር ትምህርትና ጥናቷን ለማጠናቀቅ 50 ሺህ የኢትዮጵያ ብር፣ አንድ ላፕቶፕና የድምጽ መቅጃ ሪከርደር ብታገኝ በቂ መሆኑን ገለጸችልን። ይህንን የሰሙ በርካታ አድማጮች ስልክ ደወሉ፣ በፌስቡክ ገጻችን ላይ ጻፉ፣ በኢሜይልም ጠየቁን። እኛም አድራሻዋንና የባንክ ቁጥሯን ጠይቀን ለጠየቁን ሁሉ ሰጠን። ድርቧን በአንድነት መርዳት አለብን ብለው ሀሳብ ያቀረቡ በድረገጽ አማካኝነት ተሰባስበው እዚህ ደርሳማ ከዓላማዋ አትሰናከልም ሲሉ ያሰባሰቡትን ገንዘብ አስረከቧት። ድርቧ ደበበንና ይህንን የድረገጽ እንቅስቃሴ ያስተባበሩትን አባላት አነጋግሬያቸው ነበር። አብርሃም ተፈሪ፣ ዮሐንስ ሞላና የስነበርክ ታደለ ይባላሉ። አራቱንም በአንድ መስመር አገናኘቻቸው ነበር። ተገናኝተው በተነጋገሩበት ጊዜም ከአስተባባሪዎቹ አንዱ የሆነው አብርሃም ተፈሪ የተሰበሰበውን ገንዘብ በተመለከተ ዝርዝሩን አቅርቧል።
ቪኦኤ አማካኝነት የተማሪ ድርቧ ታሪክ ወጥቶ ነበር እና ዜናውን መስማት ችለን ነበረ። በብዙ ውጣ ውረድ ውስጥ አልፋ ለፒኤችዲ የአምስተኛ ዓመት ደረጃ ደርሳለች እና ጥንካሬዋን አይተን ከትምህርት ጋር በሚያያዝ አንዳንድ ድጋፎችን እንደሚያስፈልጋት ተገልጾ ነበር እና ያንን መሰረት በማድረግ የኦንላይን ፈንድሬዚንግ አዘጋጅተን በአንድ ቀን ውስጥ 24 ሰዓት ባልሞላ ውስጥ ወደ 3200 አካባቢ ዶላር አሰባስበንላታል። ካስቀመጥነው ጎል በላይ ነበረ የገንዘቡ መጠንም።
ድርቧ ይሄን ገንዘብ ተቀብለሻል ወይ?
የላኩት ገንዘብ ደርሶኛል ወደ 72600 እና የተወሰኑ ብሮች አሉት። ይሄን ገንዘብ እንግዲህ ያው ለጀመርኩት ወይም ደግሞ ደግሞ ላጠናቀቅ ጥቂት ለቀረኝ ትምህርት ማጠናቀቂያ ይሆናል የሚል እምነት አለኝ። ስላደረጉልኝ በእውነቱ ለአብርሃም፣ ለዮሐንስና የት ነበርክ በእውነት ፈጥነው በማሰብ መፍትሄ ስለፈጠሩ ጊዜያቸውን መስዋዕት አድርገው ደግሞ አላማዬን እንዳሳካ ከጎኒ ስለሆኑ የከበረ ምስጋናዬን አቀርብላቸዋለሁ።
እድሜና ጤና ይስጥልኝ። እንደናንተ እኔም ወደፊት እንደዚህ አይነት ተግባር ላይ ተሰማርቼ ለመስራት ያውቃኝ ነው መለው።
ድርቧ የጀመረችውን ትምህርት ዳር እንድታደርስ ለረዷት ሁሉ አመስግናለች። ንግግሮቿ በሙሉ ምስጋናን ያዘሉ ነበሩ።
እኔ ከልቤ ነው ማመሰግነው ቪኦኤን በእውነት ነው ምልሽ። ሩጫዬን ከዚህ በፊት ተናግሬዋለሁ። ያላንኳኳሁት የለም ማለት ቀላል አይደለም። በቃ ከታች እስከ ላይ ለአመታት ማለት ነው፣ 5 አመት ማለት ቀላል አይደለም። ከተመዘገብኩበት ጊዜ ጀምሮ ነበር እኔ ፍሯራጥ የነበረው። ስፖንሰርም በዩ ረጂ ድርጅቶችም በዩ ውጭ የቀረኝ ነገር የለምና በዚች በአጭር ጊዜ ውስጥ በተለይ እኔ በወሳኝ ሰዓት ላይ ነው ደግሞ የደረሰል። በቃ አስፈላጊ በሆነ ለትምህርቱም ክፍያ ለሌሎቹም ወጪዎች በቃ ወሳኝ በሆነ ሰዓት ስለደረሰልኝ እጅግ በጣም ደስተኛ ነኝ። ልባዊ ምስጋናዬን ነው የማቀርበው። መቼስ እግዚአብሔር ይስጥልኝ ከማለት በላይ ምንም የለም።
ከዚህም በተጨማሪ በተላለፈው ፕሮግራም መልክ መሰረት አድምጠው ምላሽ ለሰጡ ሰዎች ስማቸውን ለማላቃቸውም ስማቸውን ለማቃቸውም ደግሞ ለፍሬ ህይወት አቶ ደበበ ማስረሻና አቶ ሚካኤል ጥላሁን እንዲሁም አሁን በቅርብ ለደረሰኝ አቶ መኩሪያ ምስጋና አቀርባለሁኝ። በመጨረሻም ደግሞ መጀመሪያ ላይ ጥቆማውን ለሰጥ ለየሎ ሙመን የከበረ ምስጋናዬን አቀርብላችኋለሁ።
እንግዲህ ድርቧ እንዳለችውና አብርሃም እንደነገረን እኛም የጎፈንድሚ ገጽን እንዳየነው $3,115 በዚህ ድረገጽ አማካኝነት ተሰብስቧል። ከዚህ ውስጥ ታክስና ስራ ማስኬጃ የሚሆነውን ጎፈንድሚ የተባለው ገጽ ራሱ $266 ቀንሶ በመውሰድ $2,847 72,600 የኢትዮጵያ ብር ማለት ነው ደርሷታል። በተጨማሪም ደግሞ ሙሉ ስሟ እንዳይጠቀስ የጠየቀች ፍሬ ህይወት የተባለች ወጣት ፕሮግራሙን እንደሰማች 20,000 የኢትዮጵያ ብር በእጇ ሰጥታታለች። አቶ ደበበ ማስረሻ የተባሉ ግለሰብ ደግሞ $400 ልከውላታል ለድርቧ። ይህንን ፕሮግራም በቀረጽንበት ወቅት ላፕቶፕና ሪከርደር ሊሰጧት በዝግጅት ክፍላችን በኩል ቃል የገቡም አሉ። እንግዲህ ድርቧ ወደ 50,000 ብር የሚሆን ገንዘብ እንደሚያስፈልጋት ነበር የገለጸችው። ድርቧ ከዚህ ገንዘብ በጠቅላላው ላይ ወደ 100,000 ብር የሚደርስ ገንዘብ እጅሽ ገብቷል ማለት እንችላለን?
አዎ አዎ።
ከዚህ በተጨማሪ መጀመሪያ ይህንን ፕሮግራም ስንሰራ ያነጋገርናትን የቢጫዋ እንቅስቃሴ የዘንድሮ ዓመት አስተባባሪ አሁን በአዲስ አበባ ዩኒቨርሲቲ መምህር የሆነችውን ህሊና ብርሃኑን አስተያየቷን ጠይቂያት ነበር።
ድርቧ አንድ ታሪክ ናት። አዲስ አበባ ዩኒቨርሲቲ ውስጥ ያለ የአንድ ሴት ታሪክ ነው እና ድርቧን የመሰለው በጣም ብዙ ሴት ተማሪዎች አሉ። በተለያዩ ፕሮግራም ያሉ አንደርግራጁዌትም ፖስት ግራጁዌትም ፕሮግራም ላይ ያሉ ብዙ ተማሪዎች አሉ እና የድርቧን አይቶ መልስ መሰጠቱ በጣም ደስ የሚል ነገር ነው። መጀመሪያ አፋጣኝ ምላሽ ስለነበረው ለእኛ በጣም የደነቀን በጣም ነው ደስ ያለን። በሌሎ ሙቭመንት ፈንድሬዘንስም እንዲሁም ደግሞ በሷም አመስገን እፈልጋለሁ ለሪስፖንድ አደረጉ ሰዎች በሙሉ ማለት ነው። ከዚህም ውጭ ደግሞ ከዚህም በኋላ በተከታታይነት የተለያዩ ሴቶች እንደዚህ መግባት ያለባቸዋሉ እና ተከትሎ መጥቶ የሚረዱ ሰዎች ቢኖር አንዴ ብቻ ሳይሆን ባሚነት ቢኖር እኛ እንመርጣለን።
ህሊና ስለ አሜሪካ ድምፅም የምትለው አላት።
አሜሪካ ድምፅ ይህን ታሪክ ስላቀረበልን የእኛንም የእሷንም ታሪክ ደግሞ ኢምፓርቲክላር ስላቀረብልን በጣም ከፍተኛ የሆነ ምስጋና መቅረብ እፈልጋለሁ። ከዚህም በኋላ በቀጣይነት ብዙ መልካም ነገሮችን የሚሰሩ ወጣቶች ስላሉ የእነሱንም ታሪኮችን ጨምሮ መረዳትም ያለባቸውን ታሪኮች እንደሚቀርበው ምናለው እና በጣም አመሰግናለሁ።
በመጨረሻ ሁሉንም ተሳታፊዎች እያመሰገንን ለድርቧ ደበበ መልካም እድል እንመኛለን።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ከሞክቢል ያበሮና ከዲጄ ፋቱ ጋር በመሆን አብረናችሁ እንጓዛለን። እኔ ሄኖክ ሰማእግዜር፣
እኔም መስታወት አራጋው ነን። ወደ ሙዚቃ እንለፍ። ሙዚቃ ሊጋብዟችሁ ነው። ጓደኛሽ ነኝ የልብ ምስጢረኛሽ
Yeah.
ዲጄ ፋትሱን ለሙዚቃው እናመሰግናለን። ባሳለፍነው ወር መጨረሻ ሳምንት አርብ ምሽት በጣይቱ የባህልና የትምህርት ማዕከል የፍቅር ግጥም ምሽት ተዘጋጅቶ ነበር። በርካታ የጥበብ አፍቃሪያን የተገኙበት በዚህ የጥበብ ምሽት ወጣትና አንጋፋ ገጣሚያን ፍቅርን የሚሰብኩ ስለ ፍቅር የሚያወሩ ግጥሞቻቸውን ለታዳሚ አሰምተው ነበር። መስታወት አራጋው እዛ ተገኝታ ነበር።
ጣይቱ የባህልና የትምህርት ማዕከል ከተመሰረተ 16 ዓመታትን አስቆጥሯል። በእነዚህ ረጅም ዓመታትም በርካታ የጥበብ አፍቃሪያንና ቁጥራቸው አነስተኛ የማይባል ወጣት ገጣሚያንን ማዕከሉ አፍርቷል። በየወሩ በመጨረሻው አርብ የሚዘጋጀው ይህ የግጥም ምሽት አንድ ርዕስን ታሳቢም ያደርጋል። ባሳለፍነው ወርም በሜሪላንድ ክፍለ ግዛት በሲልቨር ስፕሪንግ ከተማ በዓለም የሚከበረውን የፍቅር ቀንን ታሳቢ በማድረግ ስለ ፍቅር የተጻፉ ግጥሞችና መጣጥፎች ሲደመጡ አምሽተዋል። የጣይቱ ማዕከል መስራችና ስራ አስኪያጅ ገጣሚ ተዋናይና ደራሲ ዓለም ጻይ ወዳጆ ስለ ምሽቱ ባጭሩ ገልጻለን ነበር።
በጣይቱ ማዕከል ለረጅም ጊዜ ሲደረግ እንደነበረው በየወሩ ፌብሩዋሪን የፍቅር ቀን ብለን ምክንያቱም የዚህ የቫለንታይን ቀን የሚውለው በዚህ በፌብሩዋሪ ላይ ስላለ፣ ጣይቱ ማዕከል ግን የግጥም ምሽት የሚያካሂደው በወሩ መጨረሻ ስለሆነ ያችን ወር ብቻ ተከትለን በወሩ መጨረሻ ላይ የፍቅር ቀን ብለን እናከብራለን።
ለበርካታ ዓመታት በትዳር ተሳስረው የቆዩ በህይወታቸው ብዙ ውጣ ውረድን ያሳለፉ ጥንዶችን የክብር እንግዳ በማድረግ የህይወት ተሞክሯቸውን ለታዳሚው አካፍለው ነበር።
በዚህ የፍቅር ቀን በትዳራቸውና በፍቅር ህይወታቸው ውስጥ ረጅም ዘመን ያሳለፉ ሰዎችን እንዴት ሊሳካላችሁ ቻለ? ከዚህ ከፍቅር ህይወታችሁ ለዚህ ለመጪው ትውልድ ምን ልታስተምሩ ትችላላችሁ? በሚል አንጋፋ የሆኑ የቆዩ በትዳር ዓለም ውስጥ ረጅም እድሜ ያስቆጠሩ ሰዎችን እንጋብዛለን። ታዲያ ይህንን የጋብቻ ጊዜ ስናከብርና ስንጠይቅ እንዲሁ እድሜ ብቻ የቆጠሩ ሳይሆን በዛ እድሜ ውስጥ ምን ሊያስተምር የሚችል ነገር አሳልፈዋል የሚለውን እንመለከታለን። ብዙ ባለ 30 ዓመት ሊኖር ይችላል፣ ባለ 35፣ ባለ 40። ያንን ብቻ ሳይሆን ክራይቴሪያ የምናደርገው ለህዝብ ሊያስተምር የሚችል ምን ነገር አላቸው በሚል ነው የምናቀርባቸው። ባለፉት ተከታታይ 3 ዓመቶች እንኳን መለስ ብለን ብናይ አንድ ጊዜ የ52 ዓመት የትዳር ባልና ሚስቶችን አቅርበን ነበረ። እነዛ ከገጠር ሴትየዋ ተጠልፈው በልጅነት እድሜያቸው ገና የ9ና የ10 ዓመት ሆነው ካገቡ ባልና ሚስቶች ውስጥ ነው። እንዴት አይነት የሚያስደንቅ ታሪክ የነበራቸው! ሴትዮዋ እንደተጠለፈ ሰው ወይም ባልሀገር ውስጥ እንዳደገ ሳይሆን እንዴት አይነት የትዳርና የፍቅር የበላይነት እንደነበራቸው የሚያመለክት ታሪክ ስለነበረ ነበር ያቀረብናቸው።
እንደዚህ ነው ጉዴ፣ እኔ የምወድ አንተ የማታውቀኝ ቀድሜ የማውቅ መውደድ ብቻውን ህይወቴን ያበራ ልቤ ሙሉ ያደረገ መንገዴን የሰራ ጉዴ፣ ለኔ ፍቅር ፍቅሬ ሆይ መውደድ
የኔ ሰው ዲና አንተ ያለህ እኔ ያለው። ቀጥለን ደግሞ እንደነ ወይዘሮ የሺዳማን አይነት ታሪክ አቀርበናል። የነ ወይዘሮ የሺዳማም ታሪክ ከአባታቸው ዘመን ጀምሮ ህፃናትን አዶፕት አድርጎ የማሳደግና አቅም የሌለውን ቤተሰብ የመርዳት እስከ 100 ህፃናት የማሳደግ ባንድ ቤተሰብ ውስጥ እና ወይዘሮ የሽም በተዳራቸው ያን ያህል አመት አስቆጥረው ከትምህርት ቤት ጀምሮ እስከ 50 አመት ድረስ ከፍቅረኛቸው ከዶክተር ፈቃደ ጋር ያሳለፉትን ታሪክ ቤተሰቦቻቸውን ረድተው እዚህም ስደት አለ ከ25 ከ26 ሰው በላይ በማምጣት ምንም አይነት የቤተሰብ ግንኙነት የሌላቸው ኢትዮጵያውያን ማለት ነው። ይሄን አይነት አራያነትም ጭምር ነው የትዳር ዘመኑ ብቻ ሳይሆን አሁን ደግሞ አንቺ የነበርሽበት ምሽት የኢንጂነር ይትባረክ ቀደም ሲልም ያው አይተሽዋልም አብረሽንም ተሳትፈሻል። ኢንጂነር ይትባረክና ሚሚ ሁለቱ ሰዎች በፍቅር ታሪካቸው ውስጥ ያስቆጠሩት 35 አመት ለራሳቸው የትዳር ጊዜ ብቻ ሳይሆን ገና ከልጅነቱ ጀምሮ ኢንጂነር ይትባረክ አማ እየጠረቀ ትምህርት ቤት ውስጥ ሄዶ ምግብ ቤት እያጸዳ ወላጆቹን ፍቅር እንዴት እንዳሳየ አባቴው ለሀገር ድንበርና ለወገን ሲሉ እንዴት እንደሞቱ የተለያዩ የፍቅር አይነቶች በዛ ፍቅር ውስጥ አየን። ሀቫና ኩባ ሄዶ ሲማር በማቀው ህብረተሰብ ውስጥ ያገኘውን ዘርን ቋንቋን ባህልን የተለየም ቢሆን ያገኘውን ፍቅር ለሚያመለክት እሱ ከወንድሞቹ በዛ በድህነት አጥማቸው ሌላ ውጪ አጥር ስር የወደቀ ልጅ አምጥተው እንደገና አሳድገው አስተምረው ያ የቤተሰብ ክፍል አካል አድርገው ያሳዩትን አራያነት ይሄ በተለያየ ዘርፍ ያለን ፍቅር የሚያመለክት ትዳር ስለሆነ አራያነቱ ቆንጆ ነው በሚል እነሱን መርጠን አቀረብን ማለት ነውና እንዲህም አይነት ክራይቴሪያም ውስጥም እናረጋለን የትዳሩ ቁጥር ብቻ ሳይሆንና በዛ ነው ፍቅር ምሽትን እናከባው ማለት ነው።
የፍቅረኞች ለት አመት ወደረሰ የከይስ ጋር ደንፎ ለጣባሹ ሞራል ትንሽ ተቀመሰ ሚጥሚጣ አስነጠሰ ሽንኩርት አስለቀሰ ምስኪን ጓደኛችን ስጋና ከየ ልጅ በአንድ ቀን ተፈሰ።
ለምንድን ነው በጣይቱ የባህልና የትምህርት ማዕከል ቀኑ ዘግየት ብሎ የተከበረበት ምክንያት?
እኛ የፍቅር ቀንን በፍቅር ቀን ያማናከብረው ወርሃዊ የግጥም ምሽታችንን ተከትለን የፌብሩዋሪ ሁልጊዜ በወሩ መጨረሻ አርብ ስለሆነ ግጥም ምሽታችን አድማጮቻችንም ተሳታፊዎቹም የሚመጡት ያችን ጊዜ ቆጥረው ነው። በከተማ ውስጥ ደግሞ ብቻ ሳይሆን አንዳንድ ጊዜ ከአካባቢ ከተሞች የወሩ መጨረሻው ነው የሚቆጡት እና ያ በዛ የተነሳ አናዛነፍም ፕሮግራማችንን ሁሉ ጊዜም ላለፉት 16 አመት ይሄንኑ ነው የምናደርግ። ቲያትር ካልሆነ ልዩ ዝግጅት ካልሆነ በስተቀር ቀኑን አንቀየርም። የወር መጨረሻ አርብ ነው። አንዳንዴ እንደውም ወሩ ያጥራል። አንዳንዴ ወሩ 5 ሳምንት ይኖረዋል። ግን ያችን የወር መጨረሻ ሰው ካላንደሩ ላይ እንዲይዝ አድርገ ነው ስለለመደ በዛ ነገር ነው የሚመጡት።
ፍቅር ቁጥር 4 ፍቅር ተገለጠ ገልጦ ወጥቶ ታየ በክርስቶስ ደሙ ዓለም በፍቃዱ መከተል ተቻለ ሁሉ ፍቅሮና። አመሰግናለሁ።
አሁን ነው ማመሰግነው። እንግዲህ በሌሎችም የግጥም ምሽቶች እንዲሁ ተገኝተን ደግሞ እኛም ለአድማጮቻችን እንደምንዘግብ ተስፋ እናደርጋለን።
እግዚአብሔር ይስጥልኝ መስታወት። ያው ለሰው እንዲደርስ ማድረጉነት ነው። እሺ እናት እግዚአብሔር ይስጥልኝ።
የተራበ ልቤ እንጀራው ሞልቶ በሊማት ማርቅ ቢው ተርፎ ከማጀት ወርቁ ቢለካ በወቄት ሀብት ተርፎኝ ብቀራ ስጋው ቢመተር በካራ ተለይቶ ጣፍጦ ቢሰራ የበላው የጠጣው እኔ ረኛለሁ ሆዴ ጠግቦ አድሮ የማጀት ኑሮ ሰምሮ ልቤ ግን ተርቧል የፍቅር ያለ እያለ
አቤት አቤት በየቤቱ ፈርሶ ወጣ በጣም ወጣ ፍቅር ወጣ በሚገርም ሁኔታ
ሄኖክ እንግዲህ ሙዚቃውን ያስነካው ነው። ሞቅ ያለ ሙዚቃ ዲጄ ፋትሱና ማክበል ጋብዘውናል። እናመሰግናለን። የዛሬው ካፒና ቁሳችን እንግዲህ በዚሁ ተጠናቋል።
አስተያየቶቻችሁን ፌስቡክ ላይ አት ቪኦኤ አማሪክ ላይ አድርሱን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዚአብሔርና
እኔም መስታወት አራጋው ነኝ።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በዚህ
መልካም ምሽት።